ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በህዳሴ ግድብ አሞላልና አመራር ጉዳይ የአሜሪካ አቋም እያነጋገረ ነው።
And there are some indications based particularly on the Treasury Department statement that was issued on the 28th of February that suggest a bias towards Egypt's position. And if you're trying to play the role of good offices, I'm not sure you can do that if you're in effect.
በጆርጅ ዋሽንግተን ዩኒቨርሲቲ ዓለም አቀፍ ግንኙነት ፕሮፌሰር አምባሳደር ዴቪድ ሺን ነው የሰማችኋቸው።
ይሄ በአባይ ተፋሰስ ውስጥ የሶስት አገሮች ጉዳይ ነው። እንኳን አሜሪካ አፍሪካ ውስጥም ከተፋሰሱ ውጭ ያሉ አገሮች በዚህ ጉዳይ ላይ እንዲህ አይነት ማስጠንቀቂያ፣ እንዲህ አይነት ማስፈራሪያ የማውጣት መብት ማሰጣቸው ማን ነው? የዚህ ምስራቅ አፍሪካ አካባቢ የአፍሪካ የዓለም ፖሊሲ ያደረጋት ጉልበት ማሳየት ካልሆነ በስተቀር ህጋዊ መሰረት እንዴት ይኖራታል? ኢትዮጵያ ደግሞ ይህን የመከላከል መብት አላት።
በኮቲቤ ዩኒቨርሲቲ የመልክዓ ምድር ጥናትና ምርምር ፕሮፌሰር ብርሃኑ በላቸውን ድምፅ ነው የሰማችሁት። አድማጮች፣ ከቀደመው የአምባሳደር ዴቪድ ሺን ትችት ወይም አስተያየት ጋር በዕለቱ አቢርስ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ የካቲት 23 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ።
የምሽቱን ዜናዎች የማቀርብላችሁ ደግሞ ቆንጂት ታዬ ነኝ። እንደምናምሽታችኋል አድማጮች። ለምሽቱ ካሉን ዜናዎች መካከል ኢጣሊያ የአዲስ የኮሮና ቫይረስ ተያዦቿ ቁጥር በአንድ ቀን ብቻ በ50 ከመቶ መጨመሩን ተናገረች። በሰሜኑ ግዛቷ ያሉ 11 መንደሮችንና ከተሞችን ዘግታለች የሚለው አንዱ ዜናችን ነው። ባለፈው ሳምንት በዚሁ በኮሮና ስጋት ምክንያት አሽቆልቁሎ የነበረው የአውሮፓና የእስያ የአክሲዮን ገበያ የአክሲዮን ድርሻ ዋጋ ዛሬ ጥቂት አገግሟል እየተባለ ነው። ሰሜን ናይጄሪያ ክፍለ ግዛት ካዱና ውስጥ ቢያንስ 50 የሚሆኑ ታጣቂዎች መንደሮች ላይ ጥቃት ከፈቱ። በርካቶችን በጥይት መተዋል። መኖሪያ ቤቶችን በእሳት አጋይተዋል የሚሉትና ሌሎችም አሉን።
124ኛው የአድዋ ድል በዓል ዛሬ ተከብሮ ውሏል። አድማጮች፣ ልዩ ዝግጅት በሁለተኛው አጋማሽ ይኖረናል። ከቴክኒክ አቀናባሪ ንጉሡ ታምሬ ከስርጭት መሐንዲሱ ቮይቴክ ዞርኛክ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጣሊያን የአዲስ የኮሮና ቫይረስ ተያዦች ቁጥር በአንድ ቀን ብቻ በ50 ከመቶ ከፍ ማለቱን ተናገረች። በሰሜኑ ግዛቷ ያሉ 11 መንደሮችንና ከተሞችንም ዘግታለች። ከአውሮፓ ሀገሮች ሁሉ በቫይረሱ በከፋ ሁናቴ የተመታችው ጣሊያን እስካሁን በቫይረሱ መጠቃታቸው የተረጋገጡ ህሙማኗ ቁጥር ወደ 1700 እንደሚጠጋን የተናገረችው ከወዲሁ 34 ሰዎች እንደሞቱም ተነግሯል። የጣሊያን ባለስልጣናት የቫይረሱ ተጠቂዎች ቁጥር ይጨምራል ብለው እንደሚሰጉ ተናግረው ለዚህም አንድም ለቫይረሱ የተጋለጠ ሰው ላይ ለ14 ቀናት ምልክት ሳያሳይ ስለሚቆይ ደግሞም ስርጭቱን ለመቆጣጠር የሚወሰዱ እርምጃዎችን ማስከበር ጊዜ ስለሚጠይቅ ነው ብለዋል። ጣሊያን ብዛት ያላቸው በእድሜ የገፉ አረጋውያን ያሏት ሲሆን ለቫይረሱ በይበልጥ የሚጋለጡትም ከ65 ዓመት በላይ የሆኑ ሰዎች መሆናቸውን የጤና አዋቂዎች እየተናገሩ ናቸው። የዩናይትድ ስቴትስ ባለስልጣናት አሜሪካውያን ወደ ሰሜን ጣሊያን እንዳይጓዙ ማስጠንቀቂያ ሰጥተዋል። ሁለት ትላልቅ የዩናይትድ ስቴትስ አየር መንገዶች ዴልታና አሜሪካን አየር መንገድ የጣሊያኗ የንግድና የኢንቨስትመንት መዲና ሚላን በረራዎቻቸውን ሰርዘዋል። በረራዎችና ትላልቅ ዝግጅቶች በዚያች ከተማ ላይ መሰረዛቸው በአጠቃላይ በሀገሪቱ የቱሪዝምና የንግድ ዘርፍ በእርግጠኝነት ከባድ ጉዳት የሚያስከትል ነው እየተባለ ነው። ይህ በዚህ እንዳለ ከዓለም እጅግ ስመጥሩ የስነ ጥበብ ቤተ መዘክር የፓሪሱ ሉቭር በማህበር የተደራጁ ሰራተኞቹ በኮሮና ቫይረስ ፍራቻ አንሰራም በማለታቸው ለመዘጋት ተገዷል። ጎብኚዎች በዚህ እርምጃ እንዳዘኑም ነው የሚሰማው። የፈረንሳይ መንግስት 5000 እና ከዚያ በላይ ሰው የሚያሳትፍ ህዝባዊ ስብሰባ ከልክሏል። ሉቭር በዘገባዎች መሰረት በየቀኑ 5000 ጎብኚ እንደሚያስተናግድ ነው የተነገረው። በሌላ በኩል ትናንትና አውስትራሊያና ታይላንድ የመጀመሪያ የኮሮና ቫይረስ ተያዦች እንደሞቱባቸው ይፋ አድርገዋል። በዩናይትድ ስቴትስ ደግሞ የፌዴራሉ መንግስት የጸረ ኮሮና ትግል የሚመሩት ምክትል ፕሬዚደንቱ ማይክ ፔንስ ትናንት ለኤንቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም በሰጡት ቃል በዩናይትድ ስቴትስ የቫይረሱ ታማሚዎች ቁጥር መጨመሩ አይቀርም ብለው በሽታው እንዳይስፋፋ ለመከላከል ግን የተቻለውን ሁሉ ለማድረግ አስፈላጊው ዝግጅት ተከናውኗል ብለዋል። እስከ ትናንት ማታ ድረስ ዩናይትድ ስቴትስ ውስጥ የተገኙት የቫይረሱ ተጠቂዎች 74 እንደሆኑ ተነግሯል። አንድ ሰው ሕይወቱ አልፏል። በተዛመደ ዜና ባለፈው ሳምንት አሽቆልቁሎ የነበረው የአውሮፓና የእስያ የአክሲዮን ገበያ የአክሲዮን ድርሻ ዋጋ ዛሬ አገገመ እየተባለ ነው። ቻይና በኮሮና ቫይረስ ወረርሽኝ ምክንያት ለሳምንታት ተስተጓጉሎባት የነበረው የፋብሪካ ምርቷ መጠን እየተሻሻለ መምጣቱን ተከትሎ የአክሲዮን ሰንጠረዧ ከ3% በላይ ጭማሪ እንዳሳየ ተነግሯል። መዋዕለ ነዋይ አፍሳሾች ኮሮና ቫይረስ ወረርሽኝ የዓለምን ኢኮኖሚ ያንኮታኩታል የሚል ስጋት ስላደረባቸው የአክሲዮን ዋጋዎች ተዳክመው ቆይተዋል። በዚህ መሀል ግን የተከሰተውን የዋጋ መቀነስ አንዳንዶች የመግዣ አጋጣሚ አድርገውታል። የብሪታንያ ኤፍቲኤስኢ 100 ሰንጠረዥ 1.4%፣ የፓሪሱ 0.8% ጭማሪ ሲያሳይ የጀርመኑ ዳክስ በ0.3% ጠንከር ብሎ እንደዋለ ተሰምቷል። የዩናይትድ ስቴትስ የአክሲዮን ግዢና ሽያጭ የተቆረጡ ውሎችን የሚናገረው ሰንጠረዥ ዩኤስ ፊውቸርስ መጠነኛ ማገገም አሳይቷል። ዳው ጆንስ 0.8%፣ ኤስኤንፒ 500 0.5% እድገት አሳይተዋል ተብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ናይጄሪያዋ ክፍለ ግዛት ካዱና ውስጥ ቢያንስ 50 የሚሆኑ ታጣቂዎች መንደሮች ላይ ጥቃት መክፈታቸውን የአካባቢው ባለስልጣናትና ነዋሪዎች ተናገሩ። የክፍለ ግዛቷ ፖሊሶች እንዳሉት ቁጥራቸው 100 የሚሆን ታጣቂዎች የካዱና ኢግባኒ ወረዳ ውስጥ የሚገኙ 4 መንደሮችን ወረው ነዋሪዎችን በጥይት መትተዋል፣ ዘረፋ አካሂደዋል፣ መኖሪያ ቤቶችን አቃጥለዋል። የናይጄሪያ ፓርላማ አባል የሆኑ ዛይድ ኢብራሂም በሰጡት ቃል ምዕመናን ከመስጊድ እየወጡ በነበሩበት ሰዓት ነው አጥቂዎቹ ደርሰው ተኩስ የከፈቱት። የክልሉ የፖለቲካ መሪ አልሃጂ ካሬዋ ለቪኦኤ የሐውሳ ቋንቋ አገልግሎት በሰጡት ቃል ጥቃት አድራሾች ውስጥ የአክራሪው እስላማዊ ቦኮ ሐራም አባላት እንዳሉባቸው ነው ያመለከቱት። ሰሜን ኮሪያ ዛሬ ሰኞ 2 የአጭር ርቀት ተወንጫፊ ሚሳይሎች መተኮሷን የደቡብ ኮሪያ የጦር ኃይል አስታወቀ። ፒዮንግያንግ ይህን ያደረገችው ከባድ ችግር ሊፈጥርባት የሚችል እንደሆነ የተናገረችውን የኮሮና ቫይረስ ስርጭት ለመከላከል እየተሯሯጠች ባለችበት በአሁኑ ወቅት መሆኑ ነው። የደቡብ ኮሪያ የጦር ኃይሎች የታማዦር ሹም እንዳሉት ከሆነ ሰሜን ኮሪያ 2 ሚሳይሎች ከዋንሳን አካባቢ የተኮሰችው በምስራቅ ጠረፏ አሻግራ ወደ ባህሩ በማነጣጠር ሲሆን መሳሪያዎቹ በ35 ኪሎ ሜትር ከፍታ 240 ኪሎ ሜትር ርቀት እንደተወነጨፉ ነው የተነገረው። ሰሜን ኮሪያ በጉዳዩ እስካሁን ድምጿን አላሰማችም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩሉ ስለ ሚሳይል ውንጨፋው ሰምተናል፣ መከታተላችንን እንቀጥላለን ማለቱ ተጠቅሷል። ሰሜን ኮሪያ ባለፈው የአውሮፓውያን ዓመት 13 ዙር አጭርና መካከለኛ ርቀት ተወንጫፊ ሚሳይሎች ወይም ሮኬቶች መተኮሷ ሲታወቅ በዚህ በአዲሱ 2020 ዓመተ ምህረት ግን የዛሬው የመጀመሪያዋ እንደሆነ ነው የተነገረው። የእስራኤል መራጮች ባለፈው የአንድ አመት ጊዜ ውስጥ ሶስተኛ በሆነው ምርጫ ዛሬ ድምጻቸውን ሰጥተዋል። የዛሬው ምርጫ የተካሄደው ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሌላ የስልጣን ዘመን መስጠትን ወይም ከቀድሞ የጦር ሰራዊት አዛዥ ቤኒ ጋንስ ጋር ወደ አዲስ አቅጣጫ እንጓዝ በሚለው ላይ የሚወስን ይሆናል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ ወደ ቀዳሚው ዝግጅታችን ከማለፋችን በፊት ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ።
አድዋ በግብ ሀገሪቱ ሊወራ ሲመጣ በዛን ጊዜ አባቶቻችን አጤ ምኒልክ አዋጅ ባወጁ ጊዜ በያለበት እገሌ አማራ፣ እገሌ ኦሮሞ፣ እገሌ ትግሬ ሳይባል በያለበት በአራቱ ማዕዘን እየተላላከውን አዋጅ በማክበር ዘምተው አድዋ ላይ አድዋ ጣሊያን ግፈኛው ዛሬ ጣሊያን ድል አድርገዋል።
ስነ ስርዓቱ በሚሰማበት ድምጽ ተደርቦ የተሰማው በአድዋ ድል አንድምታና 124ኛው ክብረ በዓል ዙሪያ በተሰናዱ ቅንብሮች በአዲስ አበባው ስነ ስርዓት ለአሜሪካ ድምጽ አስተያየት የሰጡ አንድ አባት አርበኛ ድምጽ ነው የሰማችሁት። አድማጮች፣ ወራሪውን ኃይል ድል የተመታባትን ባለታሪኳን አድዋን ጨምሮ ዛሬ በዓሉ በተከበረባቸው የተለያዩ አካባቢዎች የተጠናቀሩ ዘገባዎች ቆየት ብለው ይቀርባሉ።
ጽህፈት ቤታችን እየዘጉ ነው ያሉ አባሎቻችን እየደበደቡ እያሰሩ ነው ያለው። ስለዚህ በዚህ ሁኔታ ላይ የሚቻለንን ያህል እያደረግን ነው ያለው።
በትግራይ ጽህፈት ቤትም የለውም። በትግራይም የሚንቀሳቀስ ፓርቲ አይደለም። በወሬ የምንሰማው አዲስ አበባና ጎንደር ነው ይሰራል። ስለዚህ በምን ሞራልና ውቀት ላይ ተመስርቶ ነው ትግራይን የሚመለከት ፖለቲካ ምህዳሩን ሊናገር የሚችለው?
ይሄኛው ደግሞ በወቅታዊ ዝግጅት ላይ ካተኮረ ውይይት የተወሰደ ነው። የቅድመ ምርጫ ቤተታዎችና የኢትዮጵያ መንግስት ቅድመ ዝግጅት ዙሪያ በተጠናቀረው በዚህ ዝግጅት ከሚሰሙ ድምጾች ውስጥ ናቸው። ለምሽቱ ያዝነው ሌላ ቅንብር በሁለተኛው አጋማሽ ነው የሚቀርበው። አሁን በቀጥታ ወደ ቀዳሚው ዝግጅት ሁለተኛው ቀደም ብለን በመግቢያው ያስተዋወቅነው ዝግጅት ነው። አድማጮች፣ ቀዳሚ ያደረግነው 124ኛው የአድዋ ድል በዓል በአድዋ ከተማ በዛሬው ዕለት የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴና ሌሎችም በተገኙበት በድምቀት ተከብሯል። ፕሬዝዳንት ሳህለ ወርቅ በክብረ በዓሉ ላይ ባሰሙ ንግግር ኢትዮጵያውያን በችግር ጊዜም ቢሆን ለውጭ ወራሪ በአንድነት የሚመክቱ ናቸው፣ ይህም ማሳያ ነው ብለዋል። አክለውም በዚህ ጊዜ አንድነታችንን የሚፈታተኑ ጉዳዮች አሉና ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል ሲሉ መናገራቸውን ጠቅሶ ሙልጌታ ጽብሃ የበዓሉን አከባበር ተከታትሎ ተከታዩን አድርሶናል።
በሶሎዳ ተራራ ስር በተከበረው የአድዋ ድል በዓል የተገኙት የኢፌድሪ ፕሬዚደንት ሳህለወርቅ ዘውዴ የአድዋ ድል በዓል ቅኝ ግዛትን ማሸነፍ እንደሚቻል ያበሰረና የነጻነት ጮራ እንዲፈነጥቅ ያደረገ ነው ብለዋል። በአድዋ ድል በዓል ከማንኛውም የውስጥ ችግር በላይ ለኢትዮጵያ ነጻነት ትኩረት በመስጠት ነጻ ሀገር ማቆየት ተችሏል ብለዋል። የኢትዮጵያ ሕዝቦች በየትኛውም ወቅት በሀገር ልዕልና መብትና ነጻነት ዙሪያ እንደማይደራደሩ ያሳየ እንደሆነ ፕሬዚዳንት ሳህለወርቅ ገልጸዋል።
ልጆች መካከል የነበረው የተዛባ መለኪያ ወደ ተፈጥሯዊ እኩልነት መመለስ አለበት የሚሉ ድምፆች እንዲበዙ የራሱን ከፍተኛ ሚና ተጫውቷል። ለካ ቅኝ ገዢዎችን ድል መንሳት ይቻላል የሚል ስሜት እንዲፈጠር ከማድረግ ጀምሮ የጸረ ቅኝ አገዛዝና ጸረ ዘረኝነት ንቅናቄዎች በየቦታው እንዲቀጣጠሉ አድርጓል። ኢትዮጵያንና ህዝቦቿን ደግሞ የጽናት የታላቅነት እንዲሁም የአይበገሬነት ምሳሌ ለመሆን አፍጥቷቸዋል።
በአድዋ ድል ታሪካችን መኩራታችን ተገቢ ነው ያሉት ፕሬዝደንቷ፣ ከዚህ ጎን ለጎን ግን በአሁኑ ወቅት አንድነታችን የሚፈታተኑ ጉዳዮች መኖራቸውን መረዳት ይገባናል ብለዋል። ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል። ይህ ሉዓላዊነታችን ሲነካ ቆፈው እንደተነካበት ንብ በአንድነት እንድንነሳ የሚያስችለን ስንቅ ይሆነናል ሲሉ ተናግሯል።
በታሪካችን በተለይም እንደ አድዋ ባለው ጀግንነት መኩራታችን ተገቢና ትክክለኛ ነው። በዚሁ ልክ ደግሞ አንድነታችንን፣ አብሮ መኖራችንን፣ ሰላማችንን የሚፈታተኑ ሁኔታዎች እንዳሉን ደግሞ እናውቃለን። የአድዋ ድል በየዓመቱ የምናከብረው ብቻ ሳይሆን የየቀን ተግባራችንን በትክክል እንድንመራ የሚረዳን መንገድ ሊሆንና ልንጠቀምበት ይገባል። ወደኋላ ሄደን ስንቸገር ብቻ የምናስታውሰው ጀብዷችን መሆን የለበትም። እንዲያውም ዛሬ ከምን ጊዜውም በላይ የአድዋን መንፈስ ልናድስ ልንመራበት ይገባል።
ኢትዮጵያ በጋራ የተሳፈርንባት ጀልባ እንደማለት ናት። የሁላችንም ህልውና የተመሰረተው በጀልባዋ ደህንነት ላይ ነው። የጀልባዋን ደህንነት አደጋ ላይ የሚጥል ችግር ሲከሰት ልንታገሰው አይገባም ብለዋል ፕሬዚደንት ሳህለወርቅ ዘውዴ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የአድዋ ድል ማንኛውም ህብረተሰብ ሊገመት የማይችል ውጤት ማስመዝገብ እንደሚችል ጥሩ ምሳሌ ነው ሲሉ ገልጸዋል። ከአድዋ ድል የምንወስደው ትምህርት ዘመናዊ መሳሪያ መታጠቅ አለመታጠቅ፣ የወታደር መብዛት ማነስ፣ መሰልጠን አለመሰልጠን የየራሳቸው አዎንታዊና አሉታዊ ጫና ቢኖራቸውም ህዝባዊ አንድነትና ጽናት ምንጊዜም የድል ባለቤት መሆኑን ያሳየ ነው ብለዋል። በንግግራቸው የውጭ ጣልቃ ገብነት መከላከል ከአድዋ ድል መማር ይገባናል ሲሉ ገልጸዋል። በአሁኑ ጊዜ እየተካሄደ ያለው የህዳሴ ግድብ ስምምነትም ከውጫሌ ስምምነት መማር ይገባል ሲሉ ተናግረዋል።
ሰሞኑ የህዳሴ ግድብን አስመልክቶ የቀረበው የውል ሰነድ ቆም ብለን ከውጫሌ ውል በመማር በውሉ የሰፈሩ ሀሳቦችና ቃላቶች በሉዓላዊነታችን ላይ የመጡ ከዛም አልፈው ለሌላ ጂኦፖለቲካ ዓላማ ማስፈጸሚያ ገጸ በረከትና እጅ መንሻ ሆኖ እንዳያገለግል በከፍተኛ ጥንቃቄና ኃላፊነት መፈጸም ይገባል። ወደ ጦርነት ካስገባን የውጫሌ ውል ሳንማር ቀርተን በሀገር ላይ ጉዳት ቢደርስ ይህ ሌላ ስህተት ሳይሆን የሚያስጠይቅ ትልቅ ጥፋት ሆኖ አይቀርም።
በአድዋ ከተማ የሚገነባው የፓን አፍሪካ ዩኒቨርሲቲ እውን እንዲሆን ሁሉም ኢትዮጵያዊ ሊያግዝ ይገባል ያሉት ዶክተር ደብረጽዮን መንግስታቸው በገባው ቃል መሰረት የዩኒቨርሲቲው የህንጻ ዲዛይን አሰርቶ ወደ ተግባር እያስገባ መሆኑን ገልጸዋል።
ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለየ ተባብረን በአንድነት ዩኒቨርሲቲውን መስራት ይጠበቅብናል። የትግራይ ክልል ዩኒቨርሲቲው የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት ድጋፍ ለመስጠት ቃል በገባው መሰረት የፓን አፍሪካን ዩኒቨርሲቲ ፕሮጀክት ማስተር ፕላንና ዲዛይን ስራ በማስጀመር የማስተር ፕላኑ ስራ በማገባደድ ወደ ዝርዝር ዲዛይን በመሸጋገር ላይ ይገኛል።
በአድዋ ከተማ በተከበረው በዚህ በዓል ከፍተኛ የመንግስት አመራሮች፣ የአፍሪካ ህብረት መሪ ተወካይና የከተማዋ ነዋሪዎች ታድሟል። እንዲሁም ከተለያዩ አካባቢዎች ወደ አድዋ በእግር የተጓዙ ተጓዦችም ተሳትፏል። ለአሜሪካ ድምጽ ሙልጌታ ጽብሃም አድዋም።
ሙሉጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ 124ኛው የአድዋ ድል ልዩ ዝግጅታችን ይቀጥላል። ወደ አዲስ አበባው ስነ ስርዓት እንመለስ። የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ዳንኤል ጆቴ የኢትዮጵያ ጀግኖች በአንድነት በተባበረ ክንድ ጠላት ላይ ዘምተው ነው ድል ያደረጉት ይላሉ። በልዩ ልዩ ስነ ስርዓቶች የተከበረውን ይህን በዓል ፀሐይ ዳምጠው ተከታትለዋለች።
ዛሬ 124ኛው የአድዋ ድል በዓል በምኒልክ አደባባይ በተከበረበት ወቅት የቀኝ ግዛትና የባርነት አስተዳደር በተንሰራፋበት በዛን ዘመን ጥቁር ህዝቦች አሳራቸውን አይቷል። በአድዋ ድል ምክንያት ኢትዮጵያውያን ያይበገረነትና የነጻነት ተምሳሌት መሆን ችለዋል ያሉት የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ልጅ ዳንኤል ጆቴ ናቸው። ያኔ የኢትዮጵያ ጀግኖች በአንድነት በተባበረ ክንድ ጠላት ላይ ዘምተው ነው ድል ያደረጉት ብለዋል ልጅ ዳንኤል በክብረ በዓሉ ላይ ባሰሙት ንግግር።
ጎራኒው የጣሊያን ጦር ጋራ በአድዋ ተራሮች ላይ ጀግኖች ባደረጉት መሬት አንቀጥቅጥ ውጊያ ላይ የማይተካ ህይወታቸውን መሰዋት አድርገው ለድል ያበቁንን ውድ ጀግኖች እስከ መጨረሻው ድረስ እናስባቸዋለን፣ እናከብራቸዋለን። እነዚህም ጀግኖች በወቅቱ ሀገርና ህዝብን ድል ያበቁት ዋናው ቁልፍ ሚስጥሩ ውስጣዊ ልዩነታቸውን አቻችለው በህብረትና በአንድነት ተሳስረው አንድ ለሆነችው ሀገራቸው በፍቅር በመቆማቸው ብቻ ነው። አሁንም ከጥላቻ ይልቅ መፈቃቀርን በማጎልበት ሁሉም ለአገሩ ዘብ ሊቆም ይገባል።
ቀደምቶቻችን በአድዋ ድል ማድረግ የቻሉት መደማመጥ፣ መቻቻል፣ በጥበብ በተሞላ ስልት በመቅረጽ የግል ሳይሆን የጋራ ጉዳዮች ላይ ማተኮር በመቻላቸው ነው ያሉት ደግሞ የአዲስ አበባ ከተማ መስተዳደር ጽህፈት ቤት ኃላፊ ኢንጂነር አወቀ ኃይለ ማርያም ናቸው። ኢንጂነር አወቀ የአሁኑ ትውልድ ከጀግኖች አባቶቻችን መቅሰም ያለባቸው ልምድ አለ ሲሉም አክሏል።
ባሰለጠነው ዘመን የሰለጠኑ መሪዎቻችን አባት አያቶቻችን ግዙፉን እና የሰለጠነውን ዓለም በአንድ ቀን መጥተው ዛሬ በኩራት ከፍ ብለን እንድንታይ እንደተባለው ነጻነት ሳይሆን የነጻነት ቀን ሳይሆን የድል ቀን እንድናከብር ያደረጉ አባት አያቶቻችን አንድ ብዙ ሆነው እንደ አንድ በመታገላቸውና በመቆማቸው በዚህ ዘመን ያለው ትውልድ የመጪውን ሀገር እና ትውልድ የበለጠ ከፍ ብሎና ላቅ ብሎ እንዲታይ ድርብ ኃላፊነት አለ። በአንድ በኩል ከጀግኖች አያት ቅድመ አያቶቻችን የተረከብናትን ሀገር ሳንሸራርፍ ሳናለያይ ውስጣዊ ልዩነታችን በሰከንና በምክንያታዊ መንገድ በማስታረቅ ለቀጣዩ ትውልድ እችን ጠንካራ እና ጠላትን ያሳፈረች ሀገር ማስረከብ ግዴታችን ይሆናል።
ጠላት መጣ ሀገርን ተከላከል ዝመት የሚለው የመሪያቸውን ጥሪ ያለማወላወል በመቀበል በአንድነት ዘምተው ድል ሲያረጉት ነው የነበሩት ያሉት አንድ ጀግና አርበኛ የዚህ ዘመን ትውልድ ያንን ታሪክ ደህንነትን በመዋጋት መድገም አለበት ብሏል።
አድዋ በግብ ሀገሪቱን ሊወራ ሲመጣ በዛን ጊዜ አባቶቻችን አጤ ምኒልክ አዋጅ ባወጁ ጊዜ በያለበት እገሌ አማራ እገሌ ኦሮሞ እገሌ ትግሬ ሳይባል በያለበት በአራቱ ማዕዘን እየተላላከውን አዋጅ በማክበር ዘምተው አድዋ ላይ አድዋ ጣሊያን ግፈኛው ጣሊያን ድል አድርገዋል።
በአድዋ ድል የሴቶች ሚና የጎላ እንደነበር በክብረ በዓሉ ላይ የተገኙ ሴት አርበኞች ይናገራሉ።
የሴቶች ሚና እናቴ እንደምትነግረኝ ስንቅ እናዘጋጃለን፣ የቆሰለ እናክማለን፣ የሞተውን አፈር ምሰን እንቀብራለን፣ እነሱ እንዲያርፉ ደግሞ የእነሱን ለብሰን ቃብር እንቆማለን ትላለች እናቴ ማለት ነው። አባቴም እናቴም ናቸው አንድ ላይ የዘመቱት። እኔ እንደውም ባንዲራችን ከቆመ በኋላ አድዋ እኔ የተወለድኩት የአባቴን እናቴን የወጣሁት አሁን እኔ።
ከአድዋ ድል የምንወስደው ትምህርት ዘመናዊ መሳሪያ መታጠቅ አለመታጠቅ፣ የወታደሩ መብዛት ማነስ፣ መሰልጠን አለመሰልጠን የየራሳቸው አሉንታዊና አዎንታዊ ሚና ቢኖራቸውም ህዝባዊ አንድነትና ጽናት ምንጊዜም የድል ባለቤት መሆኑን ጥያቄ ውስጥ የሚገባ ነገር አለመሆኑን ነው ሲሉ ጀግኖች አርበኞች ተናግረዋል። 124ኛው የአድዋ ድል በዓል በአዲስ አበባ በክነ ጥበብ፣ በማርሽ ባንድ ትርኢት፣ በፈረስ ግልቢያና በተለያዩ ማራኪ ዝግጅቶች ደመቅ ባለ መልኩ ተከብሯል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ዘገባው አመሰግናለሁ። አድማጮች 124ኛው የአድዋ ድል በዓል ልዩ ዝግጅታችን አሁንም ይቀጥላል። ከአዲስ አበባ ወደ ባህር ዳር ነው የምወስዳችሁ። የአሁኑ ትውልድ አንድነትና መከባበርን ከአድዋ ጀግኖች ሊማር ይገባል ያሉት ደግሞ የኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ፕሬዚዳንት ናቸው። 124ኛው የአድዋ ድል በዓል ዛሬ በባህር ዳር ከተማ በድምቀት ተከብሯል። በበዓሉ የታደሙ ወጣቶችም የብሔርተኝነት ስሜት በነገሰበት አገር የአድዋን የድል ቀን ማክበር ብሔራዊ አንድነትን ያጠናክራል ማለታቸውን ጠቅሳ አስቴር ምስጋናው ተከታዩን አድርሳናለች።
አድዋ ዛሬ ናት፣ አድዋ ትላንት፣ መቼ ተነሱና የወዳጀቁት ምስጋና ለነሱ አድዋ ጀግኖች ለዛሬ ነጻነት
የኢትዮጵያ ብቻ ሳይሆን የመላው ጥቁር ህዝቦች የድል ቀን እንደሆነ የሚታመነው የአድዋ ድል መታሰቢያ ክብረ በዓል ዛሬ በባህር ዳር ከተማ በድምቀት ተከብሯል። ያኔም ቢሆን የአንድነት ምልክት ሆኖ የተውለበለበው አረንጓዴ ቢጫ ቀዩ ባንዲራ ዛሬም በባህር ዳር ከተማ ጎዳናዎች በአባት አርበኞችና በወጣቶች ከፍ ብሎ ውሏል። የሀገርን ሉዓላዊነት አላስደፍርም የሚል ወኔ የታየበት የአድዋ ድል ለአሁኑ ትውልድ አንድነትንና መከባበርን ያስተምራል ያሉት የኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ፕሬዚዳንት አቶ ዳኝነት አያሌው ናቸው።
ፍቅርን፣ አንድነትን፣ መከባበርን ለኢትዮጵያ ሉዓላዊነት ተቆርቋሪነትን በጽናት ቆሞ ታግሎ ድል ማድረግን ከአድዋ ጀግኖች አባቶቻችንና እናቶቻችን ትምህርት መውሰድ ይቻላል። ስለሆነም የአሁኑ ትውልድ ሊያስተውለው የሚገባው ቁም ነገር ወቅቱ የውስጥ ችግሮቻችንን በአንድነት ስሜት በሰላማዊ መንገድ እንዳንፈታ በአከራሪ የፖለቲካ ድርጅቶች፣ በአንዳንድ አክቲቪስቶች፣ በጎጠኞች ከፍተኛ መሰናክል እየተፈጠረ መሆኑን በውል ተገንዝቦ ይህ በታኝ የፖለቲካ አስተሳሰብ ቅኝ ገዢዎች በመሳሪያ ኃይል ለመግዛት ያደረጉት ጥረት ሲከሽፍባቸው እርስ በራሳችን እንድንጋጭና የኢትዮጵያ አንድነት እንዲናጋ የሚያደርጉት የእጃዙር ቅኝ አገዛዝ ሴራ መሆኑን ወጣቱ በውል ተገንዝቦ አድዋ ላይ በደም ማህተም የታተመውን አንድነታችንን ጠብቆ እንዲቀጥል በርትቶ ዘብ እንዲቆም አባታዊ መልእክቴን ማስተላለፍ ወዳለሁ።
የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ በበኩላቸው በተዛባ ትርክት ምክንያት የሀገር አንድነት አደጋ ላይ ወድቋል፣ በዚህ ጊዜ የአድዋን የድል ቀን ማስታወስ ሀገርን ከመበታተን አደጋ ይታደጋል ብለዋል።
በተሳሳተ የፖለቲካ እሳቤና ትርክት እንዲሁም ወይም ግሎባላይዜሽን ጫናዎች ምክንያት የሀገራችን አንድነትና የህዝባችን ትስስር በእጅጉ ተዳግሟል። መሆኑም ከአብሮነት ይልቅ መለያየት፣ ከአንድነት ይልቅ ልዩነት እንዲሰፍን ተደርጓል። ከዚህም አልፎ ጎሳን፣ ቋንቋንና ወይንም ሃይማኖትን ሽፋን ያደረጉ ጥቃቶችና መፈናቀሎች እየተለመዱ መጥተዋል። ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ በቅርቡም በዩኒቨርሲቲዎች እየሆነ ያለው የዚሁ ማሳያ ተደርጎ ይወሰዳል። በዚህ ፈታኝ ሀገራችን ሁኔታ እንደ አድዋ ድል ያሉ የኋላውን መልካም ታሪኮች መዘከር አሁን ላይ ላጋጠሙን ችግሮች እንደ መውጫ መደላድል ተደርጎ ሊወሰድ ይገባል።
በበዓሉ የታደሙ ወጣቶች የአድዋ ድል የማንነታችንና የኩራታችን ምንጭ ነው ሲሉ ለአሜሪካ ድምጽ አስተያየታቸውን ሰጥተዋል።
ብስራት ያለው ባላለሁ የጎጠኝነት የብሔርተኝነት ስሜት በበዛበት ዘመን እንደዚህ አይነት ሀገራዊ የሆኑ ትልልቅ በዓሎችን ማክበር ስለ አንድነት ሰው እንዲያስብ ያግዛል ብዬ አስባለሁ።
የአፍሪካ ድል ነው፣ ለኢትዮጵያ ብቻ አይደለም ለሁሉም ድል ነው እና በራሳችን ቋንቋ እንድንግባባ በራሳችን ቃል እንድናወራ ስያሜ እንድንሰይም ያደረገን ይህ በዓል ነው። ጀግኖች አባቶቻችንና እናቶቻችን አጥንታቸውን ከስክሰው ደማቸውን አፍስሰው ያቆሙልን ሀገር እኛ ላስረከቡበት ቀናችን ነው ይሄ። ከዚህ ይህን በዓል ማክበራችን እንዲሁ ዝም ብሎ እንደ በዓል ማክበር ብቻ ሳይሆን ነገ ላይ እኛ ምን ማድረግ አለብን ተብሎ መወሰድ አለብን፣ ታሪኮቻችን ማዳመጥ መቻል አለብን።
124ኛው የአድዋ የድል ቀን መታሰቢያ በባህር ዳር ከተማ በእግር ጉዞና በውይይት በድምቀት ተከብሯል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። አድማጮች 124ኛውን የአድዋ ድል አከባበር በአድዋ በአዲስ አበባና በባህር ዳር የነበረውን ነበር የተከታተላችሁት። የዕለቱን አብይ ርዕስ ላስታውቅና ወደሚከተለው ዘገባ ልውሰዳችሁ። ቀደም ብለን በመግቢያችን ጠቆም አድርገናል። ኢትዮጵያ ህዳሴ ግድብን ከስምምነት በፊት መምላት እንዳትጀምርና ሙከራም እንዳታካሄድ በማሳሰብ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ ለግብጽ ያደላ ነው ሲሉ ቀድሞ በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉት አምባሳደር ዴቪድ ሽን ተናግረዋል። በሌላ በኩል ደግሞ አሜሪካ የራሷን ፍላጎት በሌላ ሉዓላዊ ሀገር ላይ መጫን አትችልም ያሉት በመግለጫውና በአሜሪካ አቋም ላይ ቅሬታቸውን ያሰሙ አንድ ኢትዮጵያዊ ምሁር ናቸው። የሁለቱንም አስተያየት የተካተተበት ዝግጅት ቆየት ብለን እናቀርባለን። በኦሮሚያ ክልል የተለያዩ አካባቢዎች ተቀስቅሰው ከነበሩት የጸጥታ ሁከቶችና ግጭቶች ጋር ተሳትፎ አላቸው በሚል ጥርጣሬ የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል የሆኑትን አቶ አብዲ ረጋሳን በቁጥጥር ስር መዋሉን የኦሮሚያ ብሔራዊ ክልላዊ መንግስት አስታወቀ። የኦሮሚያ ነጻነት ግንባር በበኩሉ አቶ አብዲ ረጋሳ ያሉበትን ሁኔታ ቤተሰባቸውም ሆነ የህግ ጠበቃቸው ማወቅ አልቻሉም ይላል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ቅዳሜ የካቲት 21 2012 በቁጥጥር ስር ዋሉ ካሏቸው 9 አመራር አባላቱ መካከል ከአቶ አብዲ ረጋሳ በስተቀር ሁሉም መለቀቃቸውን አረጋግጠዋል። አሁን በእስር ላይ ያሉት ትጥቅ ትግል ላይ እያሉ የጦር አዛዥ የነበሩትና በአሁን ጊዜ የድርጅቱ ስራ አስፈጻሚ አባል የሆኑት አቶ አብዲ ረጋሳ መሆናቸውን ገልጸዋል።
አቶ አብዲ ረጋሳ ብቻ አስቀርቶ ሌሎቹን ለቀዋል። በጠበቃውና በወላጆቹ በቤተሰቦቹ በኩል የተለያዩ ሙከራ ተደርገዋል፣ ግን እስካሁን ድረስ ለማግኘት አልተቻለም እና የት እንዳለ አናውቅም።
ይህም በተመለከተ በቀጥታ ለመንግስት ያቀረባችሁ ጥያቄ አለ?
እኛ ሁል ጊዜ አባሎቻችንም የሆኑ ደጋፊዎቻችን ሲታሰሩ ለሚመለከተው አካል ጥያቄዎቻችንን እናቀርባለን፣ አቤቱታዎችንም ስናስገባ ነበር።
የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ባልቻ በበኩላቸው በተለያዩ የክልሉ አካባቢዎች ተፈጥረው የነበሩ የጸጥታ ችግሮችን ተከትሎ ከተጠረጠሩ ሰዎች መካከል በቁጥጥር ስር የዋሉት አቶ አብዲ ረጋሳ ብቻ መሆናቸውን ተናግረዋል። አቶ አብዲ የታሰሩትም በኦነግ አመራርነታቸው ወይንም ተቃዋሚ ድርጅት አባል በመሆናቸው ሳይሆን በወንጀል ተጠርጥረው መሆኑን አቶ ጌታ ገልጸዋል።
ኦነግ አባልነታቸውም ባይሆን ከነሱ አመራር አንዴ በህግ የሚፈለግ ተጠርጥሮ የተያዘ አቶ አብዲ የሚባል እንዳለ ለማጣራት ሞክረናል። እሱ በዚህ በተፈጠረው ችግር ውስጥ እጁ አለበት ተብሎ ተጠርጥሮ ፖሊስ እንዳዋለ እንጂ በጥርጣሬ ብቻ ሳይሆን መረጃና ማስረጃ ያለባቸውን ሰዎች ነው ለህግ የሚያቀርበውና እስካሁን የሚባለኝ መረጃ እንደ መንግስት አንድ ሰው ብቻ ነው የምናውቀው።
ቁጥጥር ስር ያዋለው የፌዴራል ነው የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ አካል ነው?
የጸጥታ አካሉ የተደራጀ ነው። አሁን በዚህ በሀገራችን እየተፈጠረ ባለው ችግር ላይ እርምጃ እየወሰደ ያለው የፌዴራልም የክልል መንግስትም ጸጥታ አካላት በተቀናጀና በተደራጀ መልኩ ነው የጸጥታን የማስከበርና የህግ የበላይነት የማስከበር ስራን እየሰሩ ያሉት። የአግብራሄል በአጣርቶ መረጃና መረጃ ያለባቸውን ሰዎች የመያዝ ስራውን በኦሮሚያ ውስጥ የሚንቀሳቀስ ከሆነ በኦሮሚያ ውስጥ ባለው የጸጥታ አካል ሊሆን ይችላል። በየአካባቢው ያለ የጸጥታ አካላት በተባበረ እና በተቀናጀ መልኩ ስለሆነ እርግጠኝነት ከየትኛው ክልል ከየትኛው ከፌዴራል እና ከክልል የትኛው እንደሆነ እርግጠኛ ባለን።
አቶ ቶሌራ አመራር አባላቱ በቁጥጥር ስር የዋሉበት መንገድ ህጋዊ እንዳልነበረ ገልጸው በአሁን ሰዓት አቶ አብዲ ረጋሳ የት እንዳሉ እንደማያውቁ ተናግረዋል። አቶ ጌታቸው ባልቻ ከአቶ አብዲ ውጪ የታሰሩ ሰዎች በስም ለይተው ባያብራሩም የኦሮሚያ ክልል የተለያዩ ቦታዎች ተፈጥሮ ከነበሩ ችግሮች ጀርባ እጃቸው አለበት በሚል የተጠረጠሩ የገዢውም ሆነ የተቃዋሚ አባላት በቁጥጥር ስር እየዋሉ መሆኑን ተናግረዋል።
በምን አግባብ ነው የተያዙት? የፖሊስ ሰውን ለመያዝ በሚሄድበት ጊዜ ከፍርድ ቤት የማዘያ ወረቀት ይዞ ነው ወይስ አይደለም የሚለው ነገር ከነሱ ቢጠራ ሞር ክሊር ሊሆን ይችላል። እኔ ባለኝ መረጃ ያው እንግዲህ በዚህ ሀገር ህግ የማስከበር ስራ ነው እየተሰራ ያለው። ህግ የማስከበር ስራ ሲሰራ ህግ አይደለ ህግን የምታስከብረው፣ ህግን በማስከበር ሂደት ውስጥ ህግንም በማክበር ነው እና መሰራት ያለበት። ያ ወከባ ደርሶብናል፣ ሰብአዊ መብታችን ተጎድቷል የሚል አካል ካለ በህግ የመጠየቅ መብት አለው። እኔ ባለኝ መረጃ ግን መያዛቸውን እንጂ በምን አግባብ ነው የተያዙት የሚለው ከነሱ ቢጣራ የተሻለ ይሆናል።
በቁጥጥር ስር ከዋሉ በኋላ ሌሎቹ ተለቀቁ እንጂ
አቶ አብዲ ረጋሳ የት እንዳለም ይታወቅ ነገርም የለም ጠበቃቸውንም ሆኑ ቤተሰብ ለማግኘትም አልተፈቀደም የሚል ሐሳብ ይነሳል። ይህም በተመለከተ ግለሰቡ በምን ያህል ሁኔታ እንዳሉ መንግስት መግለጽ ይችላል?
መያዛቸውን ፖሊስ እንደፈለጋቸውና ተፈጠረጠራቸውን ግልጽ ካደረግን አሁን ያሉት ፖሊስ ቁጥጥር ስር ነው ማለት ነው። ፖሊስ አጣርቶ የደረሰበትን መረጃ ለህዝቡም ለሚመለከተው አካል መግለጽ የሚችልበት ሁኔታ ይኖራል። ከዛ በላይ እኔ ያለበት ቦታ መግለጽ እኔ አልችልም። አሁን ከፖሊስም ከሚመለከታቸው አካል ማጣራት ክትትል የተሻለ ይሆናል።
በሌላ በኩል የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ፓርቲያቸው የሚያጋጥመውን ችግር በተደጋጋሚ ለመንግስት ቢያሳውቅም መፍትሄ ሊያገኝ እንዳልቻለ ገልጸዋል። ፓርቲያቸው ስለሚያቀርበው አቤቱታ በሚኒስቴር ማዕረግ የብልጽግና ፓርቲ የዲሞክራሲ ስርዓት ግንባታ ማዕከል የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ እንደ ኦነግ ያሉ ድርጅቶች በሁለት ካርድ እየተጫወቱ አባሎቻቸው በወንጀል ተጠርጥረው ሲያዙ አቤቱታ ያቀርባሉ ካሉ በኋላ በወንጀል የተጠረጠሩ ሰዎች ጉዳያቸው በህግ ነው የሚታየው ማለታቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል ለዘገባው አመሰግናለሁ። አድማጮች አሁን ወደ ኮሮና ቫይረስን ወደሚመለከት ዘገባ ነው የምናልፈው። ኬንያ በኮሮና ቫይረስ ወረርሽኝ መግቢያ መውጫዋ ከታጠረችው የውሃን ከተማ ዜጎቿን ልታስወጣ መሆኗን አስታወቀች። መንግስት ዜጎቹን ለማስወጣት አማራጮችን እያየ ነው ያሉት የኬንያ ጤና ሚኒስትር ናቸው። ከዚሁ ጋር ተያይዞም የኬንያ ጠቅላይ ፍርድ ቤት የአገሩን መንግስት የፈቀደ የተባለውን ከቻይና ወደ ኬንያ የሚደረግ በረራ አግዷል። ገልሞ ዳዊት ዝርዝሩን ይዟል።
በኮሮና ቫይረስ ወረርሽኝ ምክንያት በውሃን ቻይና ውስጥ የሚገኙ ዜጎቹን ወደ አገር ለመመለስ ዝግጅት እያደረገ መሆኑን የኬንያ መንግስት ገልጸዋል። ሙታይ ካጎይ የኬንያ አገሩ 100 የሚሆኑ ኬንያውያንን ለመመለስ የተለያዩ አማራጮችን እያየን ነው ብለዋል።
Through our embassy in China and our foreign affairs ministry here, how we are going to proceed forward and how we feel about the whole thing and the risks involved.
በቻይና ከሚገኘው የኬንያ ኤምባሲና የኬንያ ውጭ ጉዳይ ቢሮ ጋር በመተባበር ሁኔታውን እንዴት ማድረግ እንደሚችል እንዲሁም ሊሰጡ የሚችሉ ስጋቶችን የምንፈታበት መንገድ እያየን ነው። ስናመጣቸው ሁሉንም አንድ ላይ ማስመጣት አንፈልግም። አንድ ታማሚ ሌላ ጤናማ ወደሆነ ሰው ህመሙን ሊያስተላልፍ ስለሚችል ያንንም ጥንቃቄ ማድረግ እንዳለብን ተገንዝበናል።
የካቢኔ ሚኒስትር ሚስተር ካጎይ ባለፈው አርብ በሳውዝ ቻይና አየር መንገድ ናይሮቢ ገብተው በማቆያ ጣቢያ ስላሉት 239 ሰዎችም ሁሉም የመጡት ከዋን ቻይና ግዛት እንዳልሆነ ገልጸው ሁላቸውም ተለይተው ጤናቸው በባለሙያዎች ክትትል እየተደረገባቸው መሆኑን ገልጸዋል። መንግስት 239 ተሳፋሪዎች በሳውዝ ቻይና አየር መንገድ አውሮፕላን ከቻይና ናይሮቢ እንዲገቡ መፍቀዱ በአገሪቱ ዜጎች ቁጣን ቀስቅሷል። መንግስታዊ የሆኑ ጭምር የተለያዩ ድርጅቶች ውሳኔ ሁኔታቸው ሲሆኑ ባለፈው አርብ የኬንያ ህግ መውራም ማህበር ለሀገሩ ፍርድ ቤት ስለ ውሳኔው አቤቱታ በማቅረቡ የአገሪቱ ጠቅላይ ፍርድ ቤት ከቻይና ወደ ኬንያ የሚደረግ ማንኛውንም በረራ እንዲቆም ውሳኔ አሳልፈዋል። ፕሬዚዳንት ኬንያታም ወረርሽኙን ተከትሎ ባሳለፉት ትዕዛዝ ችግሩ የተከሰተው በዓለም አቀፍ ደረጃ በመሆኑ በረራን ማቋረጥ ዘላቂ መፍትሄ አይሆንም ካሉ በኋላ በጤና ካቢኔ ሚኒስቴር የሚመራ አገር አቀፍ ኮሚቴ አዋቅረዋል። ከቻይና ወደ ኬንያ የሚደረግ በረራ ሲጀመር ተሳፋሪዎችን የሚመረምርና ታማሚዎች የሚታከሙበት ሆስፒታል እንዲዘጋጅም አዘዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ጀልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች አሁን ወደ ዕለቱ አብይ ርዕስ ልውሰዳችሁ። የህዳሴ ግድብ ጉዳይ። ኢትዮጵያ ህዳሴ ግድብን ከስምምነት በፊት መምላት እንዳትጀምርና ሙከራም እንዳታካሄድ በማሳሰብ የዩናይትድ ስቴትስ የገንዘብ ሚኒስቴር ያወጣው መግለጫ ለግብጽ ያደላ ነው ሲሉ ቀድሞ በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉት አምባሳደር ዴቪድ ሽን ተናግረዋል። በሌላ በኩል ደግሞ አሜሪካ የራሷን ፍላጎት በሌላ ሉዓላዊ አገር ላይ መጫን አትችልም ብለዋል በመግለጫውና በአሜሪካ አቋም ላይ ቅሬታቸውን ያሰሙ አንድ ኢትዮጵያዊ ምሁር። አምባሳደር ዴቪድ ሽንና የኮተቤ ዩኒቨርሲቲውን የመልክዓ ምድር ጥናትና ምርምር ፕሮፌሰር ብርሃኑ በላቸውን ያነጋገረው ሰለሞን አባተ ዝርዝሩን ይዟል።
የዩናይትድ ስቴትስ የገንዘብ ሚኒስቴር ባለፈው አርብ ምሽት ያወጣው መግለጫ ብዙዎችን እያነጋገረ ያለ ጉዳይ ነው። የህዳሴ ግድብን አሞላልና ስራ አመራር ድርድር በታዛቢነት ተከታተላለች ተብላ የነበረችው ዩናይትድ ስቴትስ የገንዘብ ሚኒስቴሯ ስምምነት ላይ ሳይደረስ ኢትዮጵያ ህዳሴ ግድብ ላይ የመጨረሻ ሙከራ እንዳታካሄድና መሙላትም እንዳትጀምር አሳስቧል። የደህንነት እርምጃዎችም ውሃ መሙላት ከመጀመሩ በፊት መወሰድ አለባቸው ብሏል መግለጫው። ዓለም አቀፍ ደረጃዎችን በተጠበቀ ሁኔታ በዚህ የአሜሪካ አቋም ላይ የኢትዮጵያ መንግስት በተለይ የውጭ ጉዳይ ሚኒስቴሯና የውሃ የመስኖና የኢነርጂ ሚኒስቴሯ ፈጥነው ቅሬታ አሰምተዋል። ይሁን እንጂ የኢትዮጵያ መንግስት ምላሽ ደካማ ነበር ሲሉ እየተቹ ያሉም ብዙዎች ይደመጣሉ። የግብጽ መገናኛ ብዙሃን ደግሞ ይህንን የገንዘብ ሚኒስቴሩን የአሜሪካን መግለጫ ተንተርሰው ሲዘግቡ አሜሪካ የግብጽን ትዕግስት አደነቀች፣ ኢትዮጵያ ውሃ እንዳትሞላ አስጠነቀቀች የሚሉ ዘገባዎችን ጨምሮ ሌሎችንም አውጥተዋል። ከአሜሪካውያን ምሁራን መካከል በጆርጅ ዋሽንግተን ዩኒቨርሲቲ የኤሌት የዓለም አቀፍ ግንኙነት ትምህርት ቤት ፕሮፌሰር የሆኑት አምባሳደር ዴቪድ ሺን ድምፃቸውን ካሰሙት ከቀዳሚዎቹ ነበሩ። በትዊተር ገጻቸው ላይ ባወጡት ጽሑፍ ይህንን የገንዘብ ሚኒስቴር መግለጫ የሚገርም ሲሉ ጠርተውታል። ስትሬንጅ ነው ያሉት በቋንቋቸው። ይሁን እንጂ ኢትዮጵያ ያንን ለመፈጸም ዝግጁ አትመስልምም ብለዋል። ቀድሞ በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉት ዴቪድ ሺን ዛሬ ለቪኦኤ በሰጡት ቃል አሜሪካ እኮ ወደ ጉዳዩ የገባችው መፍትሄ ለማግኘት ለማገዝ ነበር ብለዋል። ይሁን እንጂ አሉ ሺን
But there are several troubling aspects of it. One is that it's being handled by the US Treasury Department, which quite frankly does not have the expertise to deal with this issue.
በርካታ አሳሳቢ ጉዳዮች አሉ። አንዱም በናይል ውሃ ጉዳይ ላይ ምንም ሰርቶ ለማያውቀው ለገንዘብ ሚኒስቴር ነው ይህ ጉዳይ የተሰጠው። እናም የካበተው ዕውቀት ያለው የውጭ ጉዳይ መስሪያ ቤቱ ያለ ጉዳዩ ለምን ለገንዘብ ሚኒስቴር እንደተሰጠ አጠያቂ ነው። ግብጽ፣ ሱዳንና ኢትዮጵያ ችግሮቻቸውን እንዲፈቱ ለማገዝ ትክክለኛው ቦታ የውጭ ጉዳይ መስሪያ ቤቱ ነበር።
Issue number two is now that Treasury is engaged with the issue, apparently with the World Bank sort of sitting in as a bystander, it's the whole process is not particularly transparent.
ለተኛው ችግር አሁን የዓለም ባንክ ጎን እንደ ተመልካች ቁጭ ብሎ ገንዘብ ሚኒስቴር ጉዳዩን ይዞታል። ሙሉ ሂደት ፈጽሞ ግልጽ አይደለም። ዩናይትድ ስቴትስ ምን ላይ ለመድረስ እንደምትፈልግም ግልጽ አይደለም። ፕሬዚዳንት ትራምፕ ጉዳዩ ፈጥኖ እንዲያልቅ እንደሚፈልጉ ከመናገራቸው በስተቀር
ነገር ግን ይህ የኢትዮጵያ የአባይ ጉዳይ ለዓመታት የዘለቀ መሆኑን ዴቪድ ሺን አስታውሰው በሁለት ወር ለመፍታት ሊታሰብ አይገባም ነበር ብለዋል። ደግሞም አሉ ሺን በትዊትም ሆነ በቃል ዛሬ ሲናገሩ አሜሪካ ለግብጽ ሳታደላ አልቀረችም።
And there are some indications based particularly on the Treasury Department statement that was issued on the 28th of February that suggest a bias towards Egypt's position.
የገንዘብ ሚኒስትሩ የካቲት 20 ያወጣውን መግለጫ መሰረት ካደረግን ለግብጽ አቋም ያደላ አዝማሚያ እንዳለ ያሳያል። የምትጫወተው የታዛቢነት ሚና ከሆነ እንደዚያ ማድረግ የሚቻል አይመስለኝም። ወደ አንዱ ወገን ወይም ወደ ሌላው የምታደላበት ሁኔታ ሊኖር ስለመቻሉ እርግጠኛ አይደለሁም።
ይሁን እንጂ ሁሉም ጉዳይ ግልጽነት የሌለው በመሆኑ ለጊዜው በቃሌ መጠንቀቅ እፈልጋለሁ ብለዋል አምባሳደር ዴቪድ ሺን። የስምምነቱን ሰነድ ግብጽ ፈርማበታለች የተባለው አሁን የዩናይትድ ስቴትስ የገንዘብ ሚኒስቴርም የሚናገረው በግልጽ ለሕዝብ እንዲወጣ ጠይቀዋል ዴቪድ ሺን። ይህ በእንዲህ እንዳለ ሰሞኑን ለአሜሪካ ድምፃቸውን የሰጡ በኮተቤ ዩኒቨርሲቲ የመልክዓ ምድር ፕሮፌሰር የሆኑት መምህር የሆኑት ፕሮፌሰር ብርሃኑ በላቸው ስለ ሀብትና ስለ ህዳሴ፣ ስለ ኢትዮጵያ የውሃ አጠቃቀም ጉዳይም ተናግረው ነበረ። አባይን ሀብት ብለው አይጠሩትም፣ ይልቅ ግብጽ ነች የተጠቀመችው ባይ ናቸው።
ኢትዮጵያ ውስጥ ያለው የውሃ አጠቃቀም ላይ ብናይ ግብጽ
ስድስት በኃይል በኤሌክትሪክ ኃይል አቅርቦት 100% ሽፋን ያላቸው ሀገሮች ህዝቦች ናቸው። ኢትዮጵያ ገና 40% ያልዘለለ የውሃ የኤሌክትሪክ አቅርቦት ያላት ሀገር ናት።
ምንጫቸው ምንድን ነው?
አብዛኛው ወደ 27,000 ሜጋዋት ኃይል የማመንጨት አቅም አላቸው። ከሌላ ኃይል አማራጮችን ጨምረው ግን 27,000 ሜጋዋት ኃይል ማመንጨት ይችላሉ እነሱ። በዚህ ምክንያት ህዝባቸው በሙሉ ኤሌክትሪክ ኃይል ተጠቃሚ ነው። ንጹህ የቧንቧ ውሃ ኦልሞስት ወደ 100% አካባቢ ያደረሱ ሰዎች ናቸው። አማካይ የክፍ ገበያቸው $4,000-$5,000 በላይ የሄዱ ሀገሮች ናቸው። ይህን ስታይ እኛ ወደ ኋላ የቀረ ነው። ይህን የተፈጥሮ ጸጋ ባለመጠቀማችን ነው። እነሱ ደግሞ ይህን ተፈጥሮ ጸጋ ተጠቅመው እዚህ በመድረሳቸው ነው። ስለዚህ እኛ የምንለው ያለ ነው ሰው የደረሰበት ቦታ እንድረስ ነው እንጂ የእነሱን ጥቅም እኛ አስቀርተን እኛ እንበልጽግ አይደለም። እና በተጨባጭ እኛ ለድህነታችን ምክንያት የሆነው ያለን መሬት፣ ያለን ውሃ፣ ያለን የሰው ኃይል አቀናጅተን መጠቀም አልቻለም። ትልቁ አደጋ ትልቁ ስጋት ሆኖ የኖረውም ከ1927 ጀምሮ የአሜሪካን መንግስት እርዳታ እንዳናገኝ በ1954 በተመሳሳይ መንገድ በአባይ ተፋሰስ ላይ እርሻ እንዳናለማ የነበረውን ክፋቶች የሚያሳዩን ይህ ነው።
በአውሮፓ የዘመን አቆጣጠር ነው እየገለጹልኝ ያሉት።
በ1927 በአውሮፓ አቆጣጠር ዋይት ኢንጂነሪንግ ኮርፖሬሽን የሚባል የአሜሪካ ድርጅት በአባይ ተፋሰስ በጣና ሐይቅ መውጫ ላይ ግድብ ለመስራት ስምምነት አድርጎ ጥናት ጨርሶ ነበር። ያኔ እንግሊዞች የግብጽ ቅኝ ገዢዎች ሆነው በሌበር ፓርቲው አማካኝነት ተቃውሞ አድርሰው ያን እርዳታና ብድር ማግኘት ስላልቻል ሳይሰራ ቀረ። በአጼ ኃይለ ሥላሴ ማለት ነው። የአሜሪካ ግብርና ልማት የሚባለውም በ1954 እንደዚሁ በአባይ ተፋሰስ ወደ 71 የሚጠጉ ቦታዎች ላይ አነስተኛና ትልቅ ግድብ የመስኖም የኃይል ማመንጫ ጥናት ጨርሰው ነበር። ያኔም በነበረው የግብጽ መንግስት በተለይ ገማል አብደልናስር ተቃውሞ ምክንያት ይህን እርዳታና ብድር ሳናገኝ ቀረን። ስለዚህ ይህን አባይን መጠቀም ሳንችል ቀረን። በቀጥታም በተዘዋዋሪ መንገድ አባይን እንዳንጠቀም ኢኮኖሚያችን ተዳክሞ አቅም ኖሮን ግድቡ እንዳንገነባ የተሰሩ ስራዎች በጣም ብዙ ናቸው። ስለዚህ ይህን ሁሉ ስታይ እኛ በዚህ አካባቢ ባለን የተፈጥሮ ተጠቅመን በተወሰነ ደረጃ ተሰሚነታችን ከፍ ብሎ በምስራቅ አፍሪካ የበላይነት ለመያዝ የምንፈልግ መስሎ ስለሚሰማቸው ብቻ ነው።
ይህንን ሂደት አስመልክቶ ሰሞኑን እየታየ ያለውን ሁኔታ ችግሩን የጠራችው ኢትዮጵያ ራሷ በራሷ ላይ ነው ይላሉ ፕሮፌሰር ብርሃኑ።
መጀመሪያ ነገር በእኛ በኩል የተሰራ ስህተት አለ። ኢትዮጵያ እስከ ዛሬ ድረስ ይዛው የቆየችውን የሶስተኛ ወገን አያስፈልግም የሚለውን አቋሟ ላይ ያሳየችው መንሸራተት ለዚህ ሁሉ ችግር የዳረገ ነው ይሰማኛል።
ችግር ነው ብለው ነው የሚያስቡት?
ችግር ነው ብዬ ነው። ለምንድን ነው የግብጾችን ፍላጎት ለማሟላት ከአሁን በፊት እርዳታና ብድር ሲከለክሉን የነበሩ ጫና ሲፈጥሩን የነበሩ ሀገሮች አሁን እንደገና ገላጋይ ሆነው መግባታቸው በአንድ በኩል አግባብ አልነበረም። በኢትዮጵያ በኩል ሶስተኛ ወገን አያስፈልግ የሚለው ተይዞ የነበረ አቋም ለምሳሌ ጠቅላይ ሚኒስትር ኃይለማርያም በነበሩበት ጊዜ የዓለም ባንክ ሸምጋይነት አደራዳሪነት እንዲገባ ግብጽ ጥያቄ አቅርባ የኢትዮጵያ መንግስት አልተቀበለውም ነበር። በመርህ ደረጃም ቢሆን የትብብር መርህ ተብሎ የተፈረመው የሶስቱ ሀገሮች ስምምነት ላይ ሶስቱ ሀገሮች በጋራ ተስማምተው ሶስተኛ አካል አደራዳሪ ሽማግሌ ያስፈልገናል ካላሉ በስተቀር አንድ ሀገር በተናጠል ይህን ጥያቄ ማቅረብ አይገባም የሚል ስለነበረ ባለፈው ፕሬዚዳንት አሲሲ አዲስ አበባ መጥተው ከጠቅላይ ሚኒስትር ኃይለማርያም ጋር ተገናኝተው የዓለም ባንክ ሳያስፈልግ ብቻችን መፍታት እንችላለን የሚል አቋም ተደርሶ ነበር። ለምን? ኢትዮጵያ ጠንከር ያለ አቋም ይዛ ስለነበር ሶስተኛ ወገን አያስፈልግም የሚል። ባለፈውም ፕሬዚደንት ሳህለወርቅ በተባበሩት መንግስታት ስብሰባ ላይ ሶስተኛ አካል ሳያስፈልገው በቴክኒክ ባለሙያዎች ሊያልፍ የሚችል ጉዳይ ነው የሚል የመንግስታቸው አቋም የሚመስል ነገር አንስተው ነበር። ኢንጂነር ስለሺ ኢትዮጵያ ውስጥ የካቢኔ አባላትን ሰብስበው ኢትዮጵያ ሶስተኛ ወገን እንዲገባ እንደማትፈልግ አቋማቸውን ገልጸው ነበረ። ጠቅላይ ሚኒስትር አብይ ራሻ በሄዱበት ስብሰባ ላይ ግን መወያየት ምን ችግር አለው የሚል ሶስተኛ አካል የሚገባበት ፍንጭ አሳይተው ነበረ። አሁን ኢትዮጵያ፣ ሱዳንና ግብጽ በጋራ ያልጠየቁት በጋራ ያልተስማሙበት አንድ ሀገር በተናለው የገቡት ሁለተኛ ከታዛቢነት ወደ አደራዳሪነት ተሸጋገሩ። ከአደራዳሪነት አሁን ወደ ተደራዳሪነት እንደባለ ጉዳይ ወደ መሆን ደረጃ ተሸጋገሩ። ኢትዮጵያ እኮ ሉዓላዊ ሀገር ናት። እነዚህ ሶስት ሀገሮች የጋራ ጉዳያቸው ነው። ሁለተኛ አንድ ትልቁ ስህተት የተሰራው በዚህ ድርድር ላይ የአባይ ወንዝ የውሃ ክፍፍል ጉዳይ የ11 የተፋሰስ ሀገሮች ጉዳይ እንጂ የኢትዮጵያ፣ የግብፅና የሱዳን ብቻ ሊሆን አይችልም። በሲኤፍኤ ላይ በነበረው ስምምነት መሰረት 11 ሀገሮች የተስማሙበት የውሃ ክፍፍል እስኪደረግ ድረስ በህዳሴ ግድብ ጉዳይ ብቻ ነበር ኢትዮጵያ፣ ግብፅና ሱዳን መነጋገር ያለባቸው። ስለዚህ ሶስተኛ አካል መግባቱ ይህን ሁሉ ችግር ተከትሎ እንዲመጣ አድርጓል። ሁለተኛ
ፕሬዚደንት ትራምፕም እኮ የኢትዮጵያ የውጭ ጉዳይ ሚኒስትር፣ የግብጽ የውጭ ጉዳይ ሚኒስትር፣ የሱዳን የውጭ ጉዳይ ሚኒስትር ጋበዙ እንጂ የውሃ ሀብት ሚኒስትሮችን አልጋበዟቸውም ነበር። የእኛ ባለሙያዎች ግን በአዋጅ ይሄ የአባይ ውሃ ጉዳይ ኢትዮጵያ ውስጥ ያለው የውሃ ጉዳይ በአዋጅ ኃላፊነት ያለው ባለመብቱ የውሃ ሀብት ሚኒስትር ነው፣ ስለዚህ የውሃ ሀብት ሚኒስትር መሄድ አለባቸው ብሎ ስለተከራከሩ ነው አብሮ እንዲሄዱ የተደረገው። አይተ እንደሆነ የእኛ የውሃ ሀብት ሚኒስትር ብቻ ናቸው የተገኙበት ስብሰባ ላይ፣ የግብፅና የሱዳን ውጭ ጉዳዮች ብቻ ነበር የተገኙ። ይህን እንደሚያሳየን በጉዳዩ ላይ የጠለቀ እውቀት እስካሁን ድረስ ተሳትፎ ያልነበራቸው ሰዎች በስብሰባ ላይ ቢገኙ ነገሩ መልክ ይስታል የሚል እምነት ስለነበረ የኢትዮጵያ የውሃ ሚኒስትር አብሮ ሄደው ምን ያደርግላቸዋል፣ ሌላ አማራጭ ዘን አትፈልጉም የሚለውን ሀሳብ የፕሬዚደንት ትራምፕ ሀሳብ ማስቀየር ተችሎ ነበረ። አሁን አልገኝም ኢትዮጵያ ባለፈው ሰብ ላይ አልገኝም ያማለቷ ነገር ምክንያቱም እንዲያም ትክክለኛ ምክንያት አይመስለኝም። መባል የነበረበት ሶስት ሀገሮች በጋራ የሚጨርሱት ነገር አሜሪካ ከተዛቢነት በላይ ሄዳ እየሰራ ስለሆነ አሜሪካ አታስፈልገንም እኛ ብቻችን መፍታት እንፈልጋለን ብሎ ነበር እንደ መንግስት አቋም መያዝ አለባቸው። አሁን ምንድን ያሉት ተመካክረን ስላልጨረስ፣ ምክራችንን ስላልጨረስ፣ ባለጉዳይ ስላላሳሰብ የሚለው ነገር አሁንም ተመልሶ የአሜሪካ አደራዳሪነት፣ የዓለም ባንክ አደራዳሪነት በቦታቸው እንዲቆዩ የሚያደርግ ነገር ስለሆነ፣ ሁለተኛ ኢትዮጵያ በሌለችበት ኢትዮጵያ ባልተሰማማችበት ልክ ድሮ እንግሊዞች፣ ሱዳኖች፣ ግብጾች ለብቻ ፈርመው ይሄ የውሃ ውል ይሰራል የሚልስ አይነት ነገር ኢትዮጵያ በሌለችበት ባለመብት ባለጉዳይ ያልሆነ ሀገር በተገኘበት እንዲህ አይነት ስምምነት አድርጎ በኢትዮጵያ ላይ ጫና መፍጠር በዓለም አቀፍ ሕግም መሰረት ቢሆን ትክክለኛ አካሄድ አይመስለኝም። ያው ጉልበት ስላለ የእርዳታም የብድርም ምክንያት እቺ እንደ ሀገር መጠምዘዝ ይቻላል ተብሎ ካልሆነ በስተቀር ይሄ ውሃ ሰኔ ላይ መሙላት እንዲጀመር በሚቀጥሉ ዓመት ታህሳስ ላይ ሁለት ተርባይኖች ማመንጨት ይችሉ ኦልሬዲ በስምምነት ላይ የተደረሱ ባቸው ነገሮች ወደኋላ ተመልሶ መሙላት አይችሉም፣ ሙከራ ማድረግ አትችሉም፣ ነገር እንደገና የተስማማንበትን ነገር ወደኋላ ነው የመለሱ። ሁለተኛ የደህንነት ጉዳይ የሚለው ነገር እኛ እኮ አሁን አይደለም የህዳሴ ግድብ ሲጀመር ስጋት አለን ስላሉ ሁለት የግብጽ መሀንዲሶች፣ ሁለት የሱዳን መሀንዲሶች፣ ሁለት የኢትዮጵያ መሀንዲሶች፣ አራት ሌሎች የዓለም አቀፍ ቡድን ያለበት እኮ አጥንቶ አረጋግጦ ዓለም አቀፍ ደረጃውን የጠበቀ ነው፣ የደህንነት ስጋት የለበትም፣ አሞላሉ ላይ ብቻ የነጋገሩ ነው ያሉት እንጂ የደህንነት ስጋትማ እንደሌለበት የግብጽ መሀንዲሶች ራሳቸው በፈረሙት ሪፖርት ላይ ኦልሬዲ ታይቷል። እሱ አሁን ችግር አይደለም። በአባይ በህዳሴ ግድብ ላይ የደህንነት ጉዳይ ለእነሱ ብለን ሲሆን ለራሳችን ብለን በጥንቃቄ የገባንበት የጀመርነው በዓለም አቀፍ ባለሙያዎች የተረጋገጠ የግብጾች መሀንዲሶችም የፈረሙበት ሪፖርት ስላለ እሱ አሁን ደህንነት ስጋት ሆኖ ሊታይ የሚችል አይደለም።
ለመሆኑ ይህንን ጉዳይ ኢትዮጵያ መገዳደር ትችል ይሆን እንዴ? በህግ የመያዝስ መብት አላት እንዴ?
ለምን አይኖረንም? አሜሪካኖች ይህን መብት ማን ተሰጣቸው? አሜሪካኖች እኮ አገራቸው ላይ ልክ እንደ ኢትዮጵያና ግብጽ ችግር ሲፈጠር እንደ ኢትዮጵያ ሆነው ሌላ ጊዜ ደግሞ እንደ ግብጽ ሆኖ ተከራክረዋል። ወደ እነሱ ሀገር የሚፈስ ወንዝ ሌሎች ሀገሮች እንዳይገድቡባቸው፣ ከእነሱ ወደ ሌላ ሀገር የሚፈስ ደግሞ እንደፈለግን እንጠቀምበት ብለው የተከራከሩበት ጊዜ አለ። አሜሪካኖች በሀገራቸው ጉዳይ ላይ በሚያገባቸው ላይ ጉዳይ ላይ ይሄ በአባይ ተፋሰስ ውስጥ የሶስት ሀገሮች ጉዳይ ነው። እንኳን አሜሪካ አፍሪካ ውስጥም ከተፋሰሱ ውጭ ያሉ አገሮች በዚህ ጉዳይ ላይ እንዲህ አይነት ማስጠንቀቂያ እንዲህ አይነት ማስፈራሪያ የማውጣት መብት ማሰጣቸው ማን ነው? የዚህ ምስራቱ አፍሪካ አካባቢ የአፍሪካ የዓለም ፖሊሲ ያደረጋት ጉልበት ማሳየት ካልሆነ በስተቀር ህጋዊ መሰረት እንዴት ይኖራታል? ኢትዮጵያ ደግሞ የመከላከል መብት አላት። መቃወም ትችላለች፣ መከላከል ትችላለች። አሜሪካ ግን በአንድ ሉዓላዊ ሀገር ጋር የራሷን ፍላጎትና ምኞት መጫን የምችልበት የህግ መሰረት የላት።
ፕሮፌሰር ብርሃኑ በላቸው በኮተቤ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በአዲስ አበባ ንግድ ሥራ ኮሌጅ ላለፉት 40 ዓመታት ያህል የመልክዓ ምድር መምህርና ተመራማሪ ሆነው አገልግለዋል። ላለፉት 10 ዓመታት አካባቢ ደግሞ በአባይ ውሃ ላይ ይሰራሉ። ሙሉውን ቃለ ምልልስ ከማኅበራዊ ገጾቻችንና ከዌብሳይታችን ማግኘት ይቻላል። የዩናይትድ ስቴትስ መንግሥት የሚሰጠው ማብራሪያ ካለ የሱዳንና የግብፅን አቋሞች፣ የሌሎችንም ባለሙያዎችና ምሁራን ትችቶች እንዲሁም የኢትዮጵያን መንግሥት አቋም ይዘን እንመለሳለን። ሶሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን።
ሰለሞን አባተን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ የቅድመ ምርጫ ቤታዎችና የኢትዮጵያ መንግሥት ቅድመ ዝግጅት በሚል ለዛሬ በትላንትናው ምሽት የመጀመሪያውን ክፍል ያቀረብነውና ለዛሬ ቀጠሮ ሰጥተን የነበረው ዝግጅት በልዩ ዝግጅቶች ሳቢያ ሰዓት በማጠሩ ለማቅረብ አልቻልንም። በነገው ምሽት ይቀርባል። አሁን ወደ ደቡብ ካሮላይና የሚወስደንን ዘገባ ላሰማ። የቀድሞው ፕሬዚዳንት ጆ ባይደን የደቡብ ካሮላይና ቅድመ ምርጫን በከፍተኛ ድምፅ አሸንፈዋል። ባይደን የወቅቱን ፕሬዚዳንት ዶናልድ ትራምፕን ለማሸነፍ ብሔራዊ ጥምረትን በማስተባበር ወይም ማስተባበር ይችላለሁ እያሉ ነው። ነገር ግን ነገ ማክሰኞ በ14 ክፍለ ግዛቶች ከፍ ያለ ውድድር ይገጥማቸዋል። የአሜሪካ ድምፁ ዘጋቢ ማይክ ኦስሊቫን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ታቀርበዋለች።
ጆ ባይደን በደቡብ ካሮላይና ካሸነፉ በኋላ ሚዲያና ተንታኞች የምርጫ ዘመቻዬን አበቃለት ብለው ነበር ብለዋል።
አሁን የዲሞክራሲያዊ ፓርቲ ልብ ለሆነው ቦታ እንዲሁም ለሁላችሁም ምስጋና ይድረሳችሁና በእናንተ ምክንያት ትልቅ ድል አግኝተናል።
ባይደን ጂም ክላይበርንን አመስግነዋል። በደቡብ ካሮላይና ከፍተኛ ድምፅ ለማግኘት የቻሉት ክላይበርን ድጋፋቸውን ስለሰጧቸው ነው። የእሳቸው ድጋፍ አፍሪካውያን አሜሪካውያን በሰፊው ባይደንን እንዲመርጡ ወሳኝ ሆኗል የሚል እምነት አለ። በርኒ ሳንደርስ በደቡብ ካሮላይና የሁለተኛነትን ቦታ ይዘዋል። ይሁንና ዲሞክራሲያዊ ፓርቲውን ወክለው ለመወዳደር የሚያስችላቸው በቂ የተወካዮች ብዛት አላቸው። ባይደን በማሸነፋቸው እንኳን ደስ ያሉት ብለዋቸዋል።
ገና ብዙ ክፍለ ግዛቶች አሉ። ዛሬ ግን በደቡብ ካሮላይና አላሸነፍንም። የማናሸንፈውም እዚህ ብቻ አይሆንም። በዚህ ሀገር ብዙ ክፍለ ግዛቶች ስላሉ በሁሉም የሚያሸንፍ ተወዳዳሪ አይኖርም።
ሌላዋ ዲሞክራት ተወዳዳሪ ኤሊዝቤት ወረን በበኩላቸው ስለ ኮሮና ቫይረስ ማንሳታቸው አልቀረም።
የትራምፕ አስተዳደር ተገቢ ምላሽ አልሰጠም። አሁን ድንጋጤ ሰፍኗል። ኮሮና ቫይረስ እዚህ ዩናይትድ ስቴትስም ጭምር በዓለም ዙሪያ እየተዛመተ ነው።
ቢሊዮነሩ ነጋዴ ቶም ስቴር ከፕሬዝዳንታዊ ውድድር ወጥተዋል።
የማሸንፍበትን ጎዳና ካላየው ዘመቻውን አቆማለሁ ብዬ ነበረ። እውነቱን ለመናገር የፕሬዝደንትነት ውድድሩን የማሸንፍበት ጎዳና አላየሁም።
ሴኔተር ኤሚ ክሎበሸር በበኩላቸው መወዳደሩን እንደሚቀጥሉ ተናግረዋል።
በጋውን አትዘልቅም ብለው ነበር። ቀጥለውም ለምርጫ ዘመቻ ክርክሩ አትዘልቅም ብለው ነበር። ነገር ግን ወደ ታላቁ የማክሰኞ ውድድር እያመራሁ ነው።
ቢሊዮነሩ ማይክል ብሉምበርግ በነገው ምርጫ ይወዳደራሉ። የ14 ክፍለ ግዛቶች ዲሞክራቶች በነገው ምርጫ ድምፅ ይሰጣሉ። ብሉምበርግ በሻርለት ሰሜን ካሮላይና ንግግር አድርገዋል።
በአሁኑ ወቅት በዋይት ሀውስ ቤተ መንግሥት የአመራር ክፍተት አለ። ይህም በመጥፎ ጊዜ ነው የመጣው።
ነገ ታላቁ ማክሰኞ ተብሎ በሚጠራው ምርጫ ከሚሳተፉት ክፍለ ግዛቶች አብዛኞቹ ከቀኑ ቀድመው ምርጫ ማካሄድ ጀምረዋል። ከዩናይትድ ስቴትስ ሕዝብ 40% የሚሆነው በቅድሚያ ምርጫ ድምፅ የመስጠት ዕድል ያገኛል።
አድማጮች፣ አሁን ወደ ሳምንቱ የስፖርት ዜናዎች እናልፋለን። ግርማቸው ከበደ።
ሰላም፣ እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የቀነኒሳ በቀለ ወደ ቀድሞ ብቃቱ መመለስ፣ ብርሃኑ ለገሰ የቶኪዮ ማራቶንን ማሸነፉ፣ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ቁጥራዊ መረጃዎችና በኮሮና ቫይረስ ምክንያት የስፖርቱ ዓለም ተጽዕኖ ውስጥ መውደቁ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ቀነኒሳ በቀለ ወደ ቀድሞ ብቃቱ እየተመለሰ ነው። የዓለም የ10,000ና የ5,000 ሜትር ክብረ ወሰን ባለቤቱ ቀነኒሳ ባለፉት 10 ዓመታት ባጋጠሙት ተደጋጋሚ ጉዳቶቹ ምክንያት ምርጥ ብቃቱን ሳያሳይ ቆይቷል። ባለፉት 2 ዓመታት እንኳን 3 የማራቶን ውድድሮችን ሳይጨርስ አቋርጧል። ብዙዎቹም ትክክለኛ የማራቶን ሯጭ መሆኑን ተጠራጥረውት ቆይተዋል። በተለይ በሚያዝያ ወር 2011 ዓ.ም የለንደን ማራቶንን ካቋረጠ በኋላ ሁሉም ነገር ያበቃለት መስሎ ነበር። ነገር ግን የተፈራው አልሆነም። የአትሌቱ ወኪል የሆኑት ጆስ ሄርመንስ ወደ ሆላንድ ወስደው ለሁለት ወራት ልምምድ እንዲያደርግ መከሩት። በተለይ በዚያ የለንደን ማራቶን ሞስነት ገረመው በቀነኒሳ ተይዞ የቆየውን የኢትዮጵያ ማራቶን ክብረ ወሰን መስበሩ እልህኛ ነው የሚባለውን ቀነኒሳን አነቃው። የሄርመንስን ምክር የሰማው ቀነኒሳ ወደ ሆላንድ ገጠራማ ስፍራ መራ። አመጋገቡንና ረፍቱን አስተካከለ። ጠንካራ ልምምድም አደረገ። 7 ኪሎ በመቀነስም ክብደቱን ለማራቶን በሚመች መልኩ አስተካከለ። በጉዳቶች ምክንያት ያልተመጣጠኑ የነበሩት ዳሌዎቹም ተስተካከሉ። በ2011 ዓመተ ምህረት ክረምት ወደ ኢትዮጵያ በመመለስም በሳምንት እስከ 180 ኪሎ ሜትር በመሮጥ ልምምድ መስራት ጀመረ። በልምምድ ላይ ሳይቀር መሸነፍ አይፈልግም የሚባለው ቀነኒሳ ከሌሎች አትሌቶች ጋር በቡድን ልምምድ መስራት የጀመረውም የለንደን ማራቶንን አቋርጦ ከወጣ በኋላ ነው። በ2012 መስከረም ወር በተካሄደው የበርሊን ማራቶን 2 ሰዓት ከ1 ደቂቃ 41 ሰከንድ በመሮጥ በሁለት ሰከንዶች ብቻ በመዘግየት የዓለም ክብረ ወሰንን ሳይሰብር ቢቀርም የቀድሞ ቀነኒሳ መመለሱን ያመለከተ ውጤት አስመዘገበ። ከአንድ ወር ተኩል በኋላ ባለፈው ዓመት ወደ አቋረጠበት ለንደን ማራቶን የሚመለሰው ቀነኒሳ ትላንት እሁድ በዚያው በለንደን ግማሽ ማራቶን ሮጦ አሸንፏል። ቀነኒሳ የቦታውን ክብረ ወሰን አሻሽሏል። አሁን የሚቀረው ከ56 ቀናት በኋላ የምንጊዜው ምርጡ የማራቶን ሯጭ የሚባለውና የማራቶን ክብረ ወሰን ባለቤቱ ኤሊድ ኪፕቾጌ ጋር ተፎካክሮ።
ግርማቸው ከበደ እናመሰግናለን። አድማጮች፣ በሰዓት እጥረት ሳቢያ ሙሉ ዝግጅቱን አላቀረብንም። አሁን ዝግጅታችን አበቃ። የትግርኛ ስርጭት ይቀጥላል። ነገ እንገናኝ። ደህና ደሩ። Thank you.